ሰላም ለእናንተ ይሁን። ጋቢና መዝናኛ ጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ።
እኔ ግን የገባበት ገብቼ ይዘዋለሁ አልማሁ።
የፊልም ጻፊያን በጽሑፍ ያስቀመጡትን ታሪክ ነፍስ ከሚዘሩበት ባለሙያዎች መካከል አንደኛው የምስል ቀረጻ ከዋኙ ወይንም ሲኒማቶግራፈር ነው። ኢትዮጵያ ውስጥ አዳጊ በሆነው በዚህ ዘርፍ በግሩም ብቃታቸው እየተተከሱ ከሚገኙ ሲኒማቶግራፈሮች መካከል አንዱ የዛሬ ምሽት እንግዳይ ነው። ለሁለት ዓመታት ያክል የዘለቀውን የግር ሰዓት የቴሌቪዥን ተከታታይ ድራማ መልካም የተመልካች ምላሽ ያገኘውን ቁራኛ የፊልምን ጨምሮ ወደ 10 የሚጠጉ ባለሙሉ ሰዓት ፊልሞችን ቀረጻ አከናውኗል። የተሳተፈባቸውን የሙዚቃ ቪዲዮዎችና ከውጭ አገር ባለሙያዎች ጋር የተባበረባቸውን ስራዎች ከቆጠርን የእንግዳችንን ታታሪነት እንረዳለን። ከሙያው ጋር ተያያዥ የሆኑ ሐሳቦችን እናነሳሳለን። ፊልም ነክ ጉዳዮችንም እንነጋገራለን። በየጣልቃው ጥዑም ሙዚቃዎችና ዓለም አቀፍ ኪናዊ ወሬዎች አልተዘነጉም። አስቀድመን ቢሊ መኮንንና ፊልም የተገናኙበትን አጋጣሚ እንስማ።
በመጀመሪያ ውስጤ ሳላቀው ፊልም የሚለው ሐሳብ ከመምጣቱ በፊት ኢትዮጵያ ውስጥ ፊልም መስራት እንደ ሙያ ከመቆጠሩ በፊት ያው ይታወቃል በክበባት ውስጥ በሚኒ ሚዲያ ቲያትሮች ይሞከራሉና ትልቁ ህልማችን ትንሽ ሆነን የቲያትር ዝንባሌ ሲኖር መድረኮችን ነው የምናስበው የቲያትር መድረኮችና በዛ ጊዜ እንደዛ አይነት ዝንባሌ ነበር። ግን በዛ መቀጠል ስላልቻልኩ ትንሽ ሆኜም ስለነበረ ምን ማስቀጠል አልቻልኩም። ግን ከጊዜ በኋላ ፊልም የማየት ፍላጎት አለኝ። ፊልም ሳይ ግን ፊልምን ወድጄ ነው እንጂ ፊልም ሰሪ ሆናለሁ የሚል ግምት አልነበረኝምና ቪዲዮ ቤት ከፍቼ በቪኤችኤስ ጊዜ ፊልም በማከራይበት ጊዜ ተጨማሪ ነገር ምን ልማር በሚለው ውስጥ በምርጫዬ ላይ ሁለት ነገር አስቀመጥኩኝ። አንዱ የሞባይል ጥገና ብማር አልኩኝ፣ አብሮ ሊድ የሚችለው ከሙዚቃ ቤቱ ጋር ጎን ለጎን የሚሄድ። ሁለት ደግሞ ካሜራ በቀርጽ በሚለው ነው። እና ካሜራ ስንቀርጽ የሚታወቀው ካሜራ አብዛኛውን ለሰርግ ነው የሚታወቀው። እና በቃ ስለምወድም ካሜራ እየሰራው ሰርግም እየሰራው ጎን ለጎን ከቪዲዮ ቤቱ ጋር አብሮ የሚሄድ ስራ ነው በሚለው ሁለቱን ለምርጫ አስቀምጬ ልቤ ወደ ካሜራው አደላና ቶም ቪዲዮግራፊ በ1999 አካባቢ ቶም ግራጁዌት አረኩና እዛ በመማርበት ጊዜ የቲያትር ፍላጎት አለኝ። ስቶሪ የመጻፍ እና ቲያትሮችን የማንበብ ነገሮች ስለነበሩ ቶም አጫጭር የሾርት ፊልሞች ስቶሪ ክሬት አርጋችሁ የ4 ደቂቃም የ3 ደቂቃም ፊልም ስሩ በሚባልበት ጊዜ ያ ነገር በጣም እየሳበኝ እየጓጓው የተሻለ ሐሳብ እያቀረብኩኝ ከመምህራኖቼም ጋር ጥሩ ግንኙነት በማድረግ በመማርበት ጊዜ አይ እኔ ሰርግ አይደለም የምሰራው ፊልም ነው የምቀርጸው የሚለው ሐሳብ ለኛ ጎሌን አገኘው ብዬ ማስበው እዛ ቦታ ላይ ነው መነሻው እና ጅማሮ እዛ ነው ማለት ነው።
እንግዲህ ቢሊ፣ ብዙ ጊዜ ተመልካቾች ፊት ለፊት የሚታዩ ተዋናዮችን እንጂ ከኋላ ያሉ ባለሙያዎችን ልፋትና ተግባር ያን ያክል አያዩም ይባላል። ለምሳሌ ሲኒማቶግራፈር የሚባለው ባለሙያ ምን አይነት ስራዎችን የሚሰራ ነው ብለው የሚጠይቁ ሊኖሩ ይችላሉ። ሲኒማቶግራፈር ምን ይሰራል? በአንድ የፊልም ስራ ውስጥስ ያለው ሚና ምን ያህል ወሳኝ ነው?
መጀመሪያ ሲኒማቶግራፈር የሚባለው ከስራው በፊት ትርጓሜው ራሱ እንደሚናገረው በብርሃንና በጥላ ምስል የሚናገር በተናገረው ምስል ደግሞ ታሪክ የሚተርክ የሚል ስም ነው ያለው። ስሙ ራሱ ቢተረጎም ሲኒማቶግራፈር ወይም ዳይሬክተር ኦፍ ፎቶግራፈር የሚባለው ቃሉን እንኳን ሲተረጎም ወይ በሆነ ትርጓሜ ሲተረጎም እና ያ ማለት ምንድነው? ፊልም ውስጥ እንግዲህ አጽምና ስጋ ያለበሰ ወረቀት ላይ ያለ ታሪክን ወደ ምስል ወደ ተንቀሳቃሽ ወደ ታሪክ ትረካው በብርሃንና በጥላ ስሜቶቹን ተሸክሞ በፍሬም ውስጥ ሐሳቦችን ገልጾ ከተመልካች ጋር የሚያገናኝበት ትልቁ የፊልም ሚዲየሙ ካሜራው ነው። አይኑ የፊልሙ አይን ካሜራው ነው። ወረቀት ላይ ያለውን ሐሳብ ነው ካሜራው የሚያይለት እና የዳይሬክተሩ ሐሳብን ሊተረጉም ያሰበውን ሐሳብ ነው በካሜራ የሚታየው እና ፊልም ላይ በጣም ትልቁ ኮሙኒኬሽን ካሜራ ነው ማለት የወረቀቱን ወደ አይን የሚተረጉም ወይም የሚገለብጠው መሳሪያ ትልቁ መሳሪያ ካሜራ ነው እና እነዚህ ሁለቱ ሲኒማቶግራፈሩ እና ካሜራው ሲዋሃድ ነው እንግዲህ የጽሁፉም የደራሲውም ሐሳብ የተዋናያኖቹም አቅም የዳይሬክተሩም ፍላጎትና ኢንተረስት በዛ ፍሬም ውስጥ ተቀንብቦ ነው እንግዲህ ሐሳቡ በተፈለገው መልኩ ኦዲንስን ለየታሪኩ ስሜት ሊያሻግር የሚችልውና ትልቅ ሚና አለው። እሱ መሳሪያ ባይኖር ፊልም የሚባለው ሐሳብ አይመጣም። የሬዲዮ ድራማ የሆነም በጆሮ የሚሰማ ወይ የመድረክ ቲያትር ሲባል ኦዲንሱ እዛ ቦታ ብቻ ካልሄደ ቲያትሩን ማየት ወይም ታሪክ መከታተል የማይችልበት መንገድ ነው። ካሜራ መኖሩ ነው እንግዲህ በየቤታችን በቴሌቪዥንም ባይናችን ሐሳቦችን እንድናይ በፊልምም ሲኒማም እንድናይ ያደረገው ሐሳብ ካሜራ ነውና ከካሜራማን ያሉት ጀርባዎች ከሐሳብና ከተመልካች መሃል ቆመው ድልድይ የሆኑ ስራ የሚሰሩ ናቸው ይላለው በራሴ።
ከበርካታ የሀገር ውስጥና የውጭ ሀገራት የፊልም አዘጋጆች ጋር እንደሰራሁ አውቃለሁ። በሌሎች ሀገራት አዘጋጆች ላይ ያየሁና የኛም የፊልም ሰሪዎች መተግበር ቢጀምሯቸው የምትላቸው ልምዶችን አግኝተ ይሆን?
መጀመሪያ እንግዲህ የተዋስነው ነው ፊልም የኛ ሀገር ክሬሽን አይደለም፣ የኛ ሀገር የተፈጠረ አይደለም፣ ከውጭ የተዋስነው ነውና ልምዱም አብሮ አለና እኛ ጋር እየሰራን እንደምንሰራ አውቃለሁኝ። ጅማሮ ጥሩ ነው፣ የሚበረታቱ ስራዎች አሉ። ግን ምንድነው ትልቁ በማንኛውም ፊልድ ፕሮፌሽናል በሚባለው መንገድ ሲኬድ መጀመሪያ ፕሮፌሽናል ዲሲፕሊኑን ማወቅና ማክበር ነው ትልቁ ነገር። ዳይሬክተርም ሆነ ሐኪምም ሆነ ኢንጂነሪንግ በሞያው ሊሰራው ላሰበው ሙያ መጀመሪያ ዲሲፕሊን ነው የተለየ የሚያደርገው እሱ ነውና እኛ ሀገር ምንድነው ያኛው ዲሲፕሊን ብዙ አይታይም፣ አይንጸባረቅም። አንድ ያገኘነውም አይደለም እንደዚህ በትራይ ኢንጂነር ያመጣ ነው ወይም ደግሞ መጠነኛ ትምህርት ቤቶች ገብተን ካልሆነ ወይ በግል ጥረት ካላዳበር ነው በዲግሪ ሌቭል እንኳን ፊልም የሚሰጥበት ሀገር ላይ አይደለንም ያለነውና ከውጭ የተዋስነው ብዬ ማስባን ረጅም አመት እነሱ ጋር ተወልዶ እንደማደጉ በደንብ ተዋህደውታል። ዲሲፕሊን፣ ኮሚትመንት፣ ሰዓት አጠቃቀማቸው እያንዳንዱ ፕሮፌሽን በቆመበት ዲፓርትመንት የቤት ስራውን ጥንቅቅ አድርጎ ነው የሚመጣው እና የእነሱ ውህድ ውጤት ነው እንግዲህ ወይ ሆሊውድን ትልቅ ፊልም ሰሪዎች ሊያስብል ያስቻለው ሆሊውድ እና ቦሊውድ። እና ያ ነገር ነው እኛ የሚጎለን። ታሪክ ቸግረናል ብዬ አላቅም፣ ታሪኩ እንዴት እንደምንጽፈው ካልሆነ በቀር ያንን ደግሞ በፊልም እንዴት መተርጎም መቻል እንዳለብን አጣጥቆ መስራት እና በዛ ላይ መሄድ ካልሆነ በቀር የታሪክ ችግር የለብንም። ግን እነዚህ ዲሲፕሊኖች ናቸው ያንን ያነሳነውን ታሪክ በጥሩ መልኩ ወንዝ ተሻጋሪ ስራዎች ለመስራት የሚያስችሉን። እና ምንድነው ዳይሬክተሩ እንደ ዳይሬክተር የቤት ስራውን መስራት አለበት። አንድ ዳይሬክተር ዝም ብሎ ከታክሽን ከማለት ውጪ በካሜራ መናገር የሚፈልገውን ሀሳብ ማወቅ አለበት። ሶ ካሜራ ፍሬሞች እና በካሜራ የሚሰሩትን ነገር አንደርስታንድ ማድረግ አለበት። የተቀረጹት እንዴት ኤዲት መደረግ እንዳለበት የኤዲቲንግ እውቀት ያስፈልጓልና ዳይሬክተር ማለት በእኛ አገር ከታክሽን ብሎ ወይ ስሜቱ እንዲህ ስሜት ስጠው የሚለው ብቻ አይደለም። ሁሉንም ሙያ በተወሰነ መልኩ ማወቅ አለበት። ምክንያቱም ከአርት ዳይሬክተሩ ጋር ሲያወራ የአርት ዳይሬክተር እሳቤ፣ ስለ ከለር ሲያወራ የከለር እሳቤ፣ ከካሜራ ጋር ሲያወራ የላይት እና የኮምፖዚሽን እሳቤ፣ ከኤዲተሩ ጋር ሲያወራ የኤዲቲንግ እሳቤ፣ ከአክተሩ ጋር ሲያወራ የአክቲንግ አንደርስታንድ ከሌለው የዳይሬክቲንግ መሪውን ወይም ወንበሩን መያዝ አይችልም። ግን እኛ ጋር አሁን በዚህ ሌቭል በሲቪ በትምህርት ደረጃ ፊልም የምትሰራ ስላልሆንክ ማንም ተነስቶ ይሰራል። መስራቱ ክፋት ባይኖረውም ግን የተሻለ ስራ ሰርቶ ደግሞ ለእድገት ወይም ፊልሙ ወንዝ ተሻጋሪ እንዲሆን እነዚህ ነገሮች ነገ ትልቅ ፊልም ሰሪ መሆን ፈልጋለሁ ለሚል ልባም ፊልም ሰሪ እነዚህን ማወቅ አለበት እና ትልቁ ክፍተት እኛ እሱን ሳናከብር ነው ፊልም ሰሪ መሆን የምንፈልገው፣ ወይም ደግሞ ለዛ የሚያበቁንን መንገዶች ሳንከተል ነው ፊልም ሰሪ መሆን የምንፈልገው። ትልቁ ልዩነት ይሄ ነው። እነሱ ጋር ፊልም ሰሪ ሲሆን የሚገባውን ትምህርት፣ የሚገባውን ጥናት፣ የሚገባውን ሙከራ ስለሚያደርጉ የተሻለ በሙያቸው የተሻለ መሆን ችለዋል። በቆሙበት ቦታ ላይ ጥሩ ነገር ማሳየት ችለዋል። እኛ ጋር ትንሽ ድፍረት የተቀላቀለበት መንገድ ይሄዳል። ግን የልምድ አዋላጅ እንዳንሆን የምንሰራውን ስራ በእውቀት ብናደርገው ወደ እነሱ መንገድ መሄድ እንችላለን ብዬ አስባለሁ።
ከምስል ውብርሃን ባለሙያው ወይንም ሲኒማቶግራፈር ቢሊ መኮንን ጋር ምሽቱን እያሳለፍን ነው። ስንመለስ ቀሪ ሀሳቦች ይደመጣሉ።
Oh, it's cut off.
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምጽ የሚሰማ ሳምንታዊ መርሃ ግብርም ነው። ዛሬ ምሽት ፊልም ነክ ሐሳቦችን እያቀበለን የሚገኘው ወደ 10 የሚጠጉ ባለሙሉ ሰዓት ፊልሞች ላይ በቀረጻ ባለሙያነት ወይንም ሲኒማቶግራፈርነት ያገለገለው ቢሊ መኮንን ነው። ቢሊ እንግዲህ በርከት ያሉ የሙዚቃ ቪዲዮዎችን፣ ረጃጅም ፊልሞችን እንዲሁም ደግሞ የቴሌቪዥን ድራማዎችን ቀርጸሃል። ቀረጻ ከፍተኛ ውጣ ውረድ ያለበት ስራ ነው። ፈታኝና አስደሳች ነገሮች ይገጥማሉ ብዬ አስባለሁ። ከነበሩ የቀረጻ ትውስታዎችህ አንድ ሁለቱን ብታካፍለን።
ያለ ፈተና የሚሰራ ፊልም የለም አይደለም። እኛ ሀገር ማቴሪያል የውቀት የሎኬሽን የብዙ ተግዳሮቶች ያለበት ይሁን ይቅርና አደጉ ተብለ በትልቅ ባጀት የሚሰራባቸው ፊልሞች ሁሉ ይወጣ ወረዳሉ። የራሱ ቻሌንጅ አለው። አዲስ ስቶሪ ሲመጣ ሁሉ አዲስ ቻሌንጅ አለው። ግን ምንድነው ከምንም በላይ ፈታኝ ሆኖብን የነበረው አንዱ የቁራኛ የቀረጻ በጣም ፈታኝ ነበር። አንዱ ፈታኝ ያደረገው ምንድነው ያልኖርነውን ህይወት ከመቶ አመት በፊት ከመጻፍ ውጪ ያንን ታሪክ ማንረዳበትን ህይወት ቪዥዋላይዝድ ማድረግ በምስል ቀርጾ ተመልካችን እዛ ዘመን ላይ ማስቀመጥ በጣም ከባድ ነበር። ከዛ ደግሞ ሙሉ ከተማዋ ቆርቆሮና ኤሌክትሪክ የለበሰች ሀገር ነች። እኛ በመንሰራበት መቼት ደግሞ የቆርቆሮ ቤትና ኤሌክትሪክ መብራቶች፣ ስልኮች፣ ፖሎች አልነበሩምና ገንብተን መስራት እንደሚታወቀው ከባድ ነው። እና ከነዚህ ቻሌንጆች ጋር አንድ ካሜራ አንስተን ወደ ሆነ ቦታ ስንዞር ምናየው የቆርቆሮ የስልክ እንጨት እንትኖች ዘመኑን የሚያሳብቁብን መንገዶች በጣም አስቸጋሪ ነበር። አንኮበር ነው የተቀረጸው። የአየሩ ጸባይ በጣም አስቸጋሪ ነበር። ቶሎ ቶሎ ይዘንባል፣ ቶሎ ቶሎ ብራንድ ላይ ሆናልና እሱ በጣም ፈታኝ አርጎት ነበር። ካሰብነው ጊዜ በላይ ጨምሮብን ብዙ በክሩስትም ያሉ ሰዎች ተስፋ እስከመቁረጥ ተደርሶ በቃ ለመጨረስ ግዴታ እንትን ውስጥ ገብተን ነው ፊልሙ ያለቀውና ፊልሙ ሲታይ ያለፋት ብዙ ሰው አያየውም። እና ከምንም በላይ በጣም ከባድ የነበረ ኦልሞስት እስከ መቋረጥ ሊያደርስ የሚችሉ የሚገፉ ሐሳቦችና ቻሌንጆች ነበሩትና ሐሳቡም ከባድ ስለነበረ ነው የከበደን። የከተማ ሲን አይደለም፣ የካፌ ስቶሪ አይደለምና ብዙ ነገሩ የዘውዲቱ ዘመን ላይ ራሳችንን ማስቀመጥ ይተበቀብን ነበርና ያን ኤክስፒሪንስ ማረጉ ለኛም አሪፍ እድል ነበር። ያው ቻሌንጁ እንዳለ ሆኖ
ፊልም ስራ ውጥረት የማያጣው አዳዲስ የዘመኑ የቴክኖሎጂ ውጤቶችን በፍጥነት መረዳትም የሚጠይቅ ነው። የተወሰኑ ስራዎች ላይ ቻለው እንዲሁም ደግሞ ካንተ ጋር የሰሩ ዳይሬክተሮችንም ለማነጋገር ሞክሬያለሁ። አብዛኞቹ መልካም ጸባይህን ያነሳሉ። አዳዲስ ካሜራዎችን በፍጥነት ለመረዳት ያለውን ብቃትህንም ያወድሳሉ። የማይነጫነጭ ሲኒማቶግራፈር ብርቅ ነው ይባላል በእኛ ኢንዱስትሪ። እንግዲህ ምን ያህል እውነት እንደሆነ እንግዲህ ጥያቄን ቢያስነሳም፣ አንተ ይህንን ጸባይ ይህን እንዴት ልታዳብር ቻልክ? ከዘመኑ ጋር ራስን ለማስተካከል ምን የተለዩ ነገሮችን ታደርጋለህ?
በመጀመሪያ ጸባይህ ያው ካስተዳደግ ይጀምራል ብዬ አስባለሁኝ። ሁለት ደግሞ ለምትወደው ነገር ሁሉም ሰው እንደሚገዛ አምናለሁ። ስራህን ወደው ከሰራኸው ጸባይህንም ይገዛሃል። ከፊልም ከባዱ ነገር ምንድነው ብዙዎቹ የሌለው ፊልም የሚባለው ሲታሰብ ከትዕግስት ጋር እንደሚያያዝ ላያውቁት ይችላሉ። ምክንያቱም ሌላ ቦታ ትንሽ ተለፍቶ ውጤት ይታያል፣ ወዲያውም ያልቃል ምናምን ነገር እኛ ጋር ብዙ ፈተና አለ። በሐሳብ ተሟገታለ በሴታፕ ተሟገታለ ቆመ ነው የምትለው ሎኬሽን በተቀየረ ቁጥር ሴታፕ ይቀየራል። ብዙ ሐስሎች አሉት። ያንን በትግስት ማለፍ የምትችለው የምትወደው ሲሆን ነው። ማንንም ለገንዘብ ብሎ ከገባው ያን ያነጫነጨው ባህሪ ሊወጣ ይችላል። እኔ ምን ነጫነጫለሁ ግን እንድነው ሁሌ ካሜራ ሲስ ሐላፊነቴን አስባለሁኝ። ከዛ ደግሞ ወድጄው ስለምሰራ አልሰለችምና የሚመጣውንም ጫና ትግስተኛ ሆኜ መስማት እንዳለብኝ ይገባኛል። ሁለት የዳይሬክተርና የክሩ ዲሲፕሊን ማክበር አለብን። የዳይሬክተር የሚፈልገውን ሐሳብ መስጠት አለብን። ስለዚህ ዳይሬክተር የሚፈልገውን ነገር ሰምቶ መተርጎም ስለሚገባ ለጭቅጭቅ የሚሆን ጊዜም የለም። ብንነጫነጭ የቲም ስፕሪቱ የሙዱ ይጠፋልና ሙድ ከሌለውና ቲም ስፕሪቱ ካልተገነባ በደንብ ፊልም የሚባለው ሐሳብ ላልቅ ይችላል። ብዙ ፊልሞች የሚቋረጡት በግማሽ ያሉ ከክሩም ጋር ባለመስማማት ካንዳን ነገሮች ጋር አብሮ ቀጠል ያልተቻለው በዚህ ምክንያት ነውና ጀምሬ ማቋረጥ አልፈልግም። ተጀምሮ ያላለቀ የፊልም ታሪክ እንዲኖረኝ አልፈልግም። ስለዛ በዲሲፕሊን የፊልም ዲሲፕሊን ካከበርን ማናችንም በዛ ዲሲፕሊን ውስጥ መገዛት አለብን ብያምናለሁ። ሌላው ሁለተኛው ደግሞ አስተዳደግ ይወስነዋል፣ የግል ባህሪ ይወስነዋል። እና እግዚአብሔር ይመስገን ቤተሰቦቼ በደንብ ነው ያስተማሩኝ። አባቴም ወታደር ነው፣ የደርግ ወታደር ነበርና ዲሲፕሊን ምን ማለት እንደሆነ ከሱ መማር እችላለሁ። እናቴ በጣም ጠንካራ ነችና ሁሌ የምትለው ነገር አለ ስንታዘ ዛት ደክሞኛል እንኳን ስትል ግድ የለህም ቢሊ፣ ቅንነት ለራስ ነው ለኔ የምትታዘዙኝ አይመስላችሁ ትላለች። እና እውነት ነው፣ ቅን በሆንን ቁጥር የምንሰራው ስራ መባረክ አለው፣ ሰው ጋም ደርሶ የተሻለ ነገር ያመጣል። ሁለት ደግሞ ስኬት የተደጋጋሚ ጥረት ውጤት ነው። ስለዚህ የነሱ ቅድም ያልኩና አሁን ስለ ቤተሰብ ያወራው ድምር ውጤት ይመስለኛል። እንግዲህ የማይነጫነጭ ሲኒማቶግራፈር ካሉ ሊሆን የሚችለው ይሄ ነው። ግን እነጫነጫለሁ እኔም ቀይ መስመር ላይ ስደርስ።
አብሬው ፊልም ብሰራ የምትለው የሀገር ውስጥም ሆነ የውጭ ሀገር ዳይሬክተር የትኛው ነው?
ሀገር ውስጥ ካሉት ሳይሆን ኢትዮጵያዊ ዳይሬክተር ብዬ ከማስባቸው ውስጥ ህልሜ ቢሆንና ቢሳካ ብሰራ ከፕሮፌሰር ኃይሌ ገሪማ ጋር ብሰራ በጣም እድለኛ ነኝ ብዬ አስባለሁ። እውነት ለማውራት የውጭዎቹን ዳይሬክተር አስቤ አላቅም። ገና የሀገሬን ፍላጎት አሟልቼ አልጨረስኩም ብዬ ስለማምን እድሉ ከተፈጠረ ሰየው። ግን በልዩነት ከዚህ ዳይሬክተር ጋር ብሰራ ብዬ የማስቀምጠው አስቤውም አላቀው ጥያቄ ነው። ግን ከሀገር ውስጥ እግዚአብሔር ይመስገን አሉ ከሚባሉት ከአብርሃም ገዛኸኝ፣ ከዳዊት ተስፋዬ ጋር ከመሳሰሉት ዳይሬክተሮች ጋር ሰርቻለሁ እና እንደው እግዚአብሔር ቢፈቅድና ከማን ጋር መስራት ትመኛለህ ከዚህ በኋላ ብትለኝ፣ እድሉ ቢፈጠር ከጋሽ ኃይሌ ገሪማ ጋር ብሰራ ራሴን እንደ እድለኛ እቆጥራለሁ ብዬ አስባለሁ።
አንድ የመጨረሻ ጥያቄ፣ ኢትዮጵያ ለፊልም ሰሪዎች ያላት ምቾት ምን ያክል ነው? በአመታት ውስጥ ምን ያክል እየተለወጠ ነው? ኢትዮጵያስ የቀጠናው የፊልም መዳረሻ ትሆን ዘንድ ምን አይነት ጉዳዮች መስተካከል አለባቸው ትላለህ?
መጀመሪያ አየር ንብረቷ ተፈጥሯን አጠቃላይ ስመዝነው በጣም አመቺ፣ በጣም አመቺ። ምናልባት ከተሰራበት እንደ ሆሊውድ 10 መገንባት ሳይፈለግ የተገነባ ተፈጥሮ ያላት ሀገር ነች እና ክልሉን ብትዞር ቀርጸህ ማትጨርሰው ሆሊውድ በትልልቅ ወጪ የሚገነቡትን ተፈጥሮ ገንብታለናለች። እሱን የመጠቀም እድሉና ጊዜው ሲፈቅድ እንሰራበታለን ብለን እናስባለን። ከዛ ውጭ ግን ምንድን ነው፣ አንድ ልክ እንደ አለመታደል ሆኖ ፊልም ሰሪው በፊልም ሰሪ ተመርቶ አያውቅም። ባህልና ቱሪዝም ከሙያው ውጭ ያሉ ሰዎች ነበረ ሲያስተዳድሩት የነበሩት እና እንዲያውም አንድ ያስታውሳለሁ፣ አንድ ባህልና ቱሪዝም ጉዳያችንን ለማቅረብ ስብሰባ ላይ አግኝተ ነው ፊልም ሰሪ ማለት እኔ ሌባ ይመስለኝ ነበር። ምክንያቱም የሰረቀ ሰው ከሌን ፊልም ሰራሁት ስለሚል ሌባ ይመስለኝ ነበር። እንግዲህ እንዲህ አይነት አስተሳሰብ ያለው ሰው ነበር ቦታው ላይ ተቀምጦ የፊልም ሰሪዎችን ፍላጎት ሊያሟላ ወንበር የተሰጠው ማለት ነው። እና ብዙ ጊዜ የማይመለከተው ስለ ጉዳዩ የማያንገበግበው ወይም ደግሞ ከጉዳዩ ጋር ቅርበት የሌለው አስተዳደር ነበረ በባህልና በቱሪዝም የሚቀመጠው። ስለዚህ ድምጻችንን ማሰማት አንችልም። የፊልም ኢንዱስትሪ እንደ ኢንዱስትሪ እንኳን እንዲቆጠር አቤት የምንልበትም ቦታም አልነበረም። ኢቭን እቃዎች ራሱ የካሜራ እቃዎች ከአልኮል እና ከሲጋራ እኩል ነው የሚቀረጡት። ሁለት ደግሞ በነበሩን መንግስታት፣ አሁንም ባሉት መንግስታት ፊልምን እንደ ፓወርፉል ዌፕን ስለሚያዩት እድል አይሰጡትም እንዲቃናና እንዲቀና እድል አይሰጡትም። ምክንያቱም በፊልም ብዙ መናገር፣ ብዙ መቀየር፣ ኢቭን አሁን የምናየውን ዝባዝንኪ ሁሉ የማጥራት አቅም አለው። ልክ ያልሆነውን ነገርም ደግሞ መንገድ ስታችኋል የማለት አቅም አለው እና ያንን ስለሚፈሩትም የነበሩትም አስተዳደሮች በመንግስት ደረጃም ያሉም ሰዎች ወደሚፈለገው ስቴፕ እንዲያድግ አይፈለግም፣ ይፈራል እና በዛ መንገድ ፊልሙ እንዳሰብነው መከጠል አልቻለም። አዲስ አበባ ዩኒቨርሲቲ የሚያክል ትልቅ ዩኒቨርሲቲ ከኃይለ ሥላሴ ጀምሮ የተቋቋመ ዩኒቨርሲቲ ከቲያትር ውጪ የሚያስተምረው ዲፓርትመንት አልነበረም። የፊልም ዲፓርትመንት እንኳን ኖሮ ሳይሆን በቲያትር ዲፓርትመንት ውስጥ ከሶስት ወር ያላለፈ ኮርስ ነበር የሚሰጠው። እንግዲህ በሶስት ወር ኮርስ ውስጥ ነው ከቲያትሪካል ዲፓርትመንት የሚወጡ። ሶስት ወር ብቻ ነው የሚማሩት። እና እንዴት ይደግ ነው? በተወሰኑ ቶም ቪዲዮግራፊ እና ብሉ ናይል ፊልም ስኩል ናቸው አሁን በተሻላቸው አቅም በዋናነት እየተጠቀሱ ያሉት። የአንድ ዓመት ኮርስ ነው እንግዲህ የአንድ ዓመት ወይም የአስር ወር ኮርስ ወስደን ነው ትልቅ ሲኒማ ኢንዱስትሪ ውስጥ ለመቀላቀል እየሞከረን ያለ ነው። እና በዚህ መልኩ ማነቆዎች አሉት። ከላይ ያሉት ሰዎች እንደ ሲስተም ማቴሪያል አሁን እቃ ክራይና እቃ ለመግዛት እንኳን ከኛ ኬንያ ትሻላለች። ለሚገርም ሁኔታ ከውጭ መተው ለመስራት አመቺ ሁኔታ የለም። የሳንሱር ሁኔታ ማቴሪያል እንደልብ አያገኙም። እቃጭ ነው ከዛ መምጣት አይፈልጉም። የበቃ ሙያተኛማ በእነሱ ሌቭል ሙያተኛ የለም። ምክንያቱም ቅድም እንዳልኩት ትምህርት ቤቶች የሉም በበቂ ሁኔታ። ዘመኑ በፈቀደው መሳሪያ ንቅረጽ ምንን በጣም ውድ ነው። ቀረጡ ከ130% በላይ ነው የሚቀረጠው። የሆቴልና አንዳንድ እቃዎች በነፃ ያለ ታክስ ፍሪ ሲገቡ የፊልም እንትን ግን ሰው ከሚሰሩት ትልቅ መሳሪያዎች ውስጥ አንዱ ጥበብ ነው። ከጥበብ ውስጥ አንዱ ደግሞ ፊልም ነው። እና ሰውን የሚያህል የሚሰራበትን ማቴሪያል ወይም ኢንዱስትሪ አንቀውታል። አንድ በድፍረት የገቡ ፊልም ሰሪዎችም አንቀውታል ወይም ወደኋላ ጎትተውታል። ሁለት ደግሞ ሙያውን አውቀው በተሻለ መልኩ እንስራው ሲባል ደግሞ በመንግስትም በትምህርት ቤትም እጦት በማቴሪያልም ችግር ታንቋል ፊልሙና፣ እነዚህ ነገሮች ቢስተካከሉ ፊልም ሰሪው በኃላፊነት የተሻለ ፊልም ኦዲየንስን ያከበረ ፊልም ቢሰራ፣ መንግስት መወጣት ያለበትን ጉዳዮች ቢወጣ፣ ነገሮች እንደ ልብ እንትን ቢሉ፣ ትምህርት ቤቶች ቢስፋፉ የተሻለ መስራትና መሸጥ የምንችለው ማሻገር የምንችለው ፊልሞችና ታሪኮች ከኛ ወጥተው ወደ ውጪ መድረስ ይችላሉ ብዬ አስባለሁኝ።
እጅግ በጣም አመሰግናለሁ ቢሊ መኮንን፣ ስለ ፊልም፣ ስለ ቀረጻና ስለ ተያያዥ ጉዳዮች ስላወራን በጣም ደስ ብሎኛል። ቀሪ ዘመንህም በስኬት የተሞላ እንዲሆንልህ ከልብ እመኛለሁ። በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ሻብትሽ።
አብረን ስላመሸን በእጅጉ እናመሰግናለን አድማጮች። ዝግጅቱን ያቀናበረው ኤልያስ አስማረ ነው። ሀብታሙ ስዩም አብሬያችሁ አምሽቻለሁ። መልካም ሳምንት ይሁንላችሁ።